አድማጮች፣ ተከታዩም ቀደም ብሎ ከጀመርነው ርዕሰ ጉዳይ ጋር የሚያቆየን ይሆናል። ለመሆኑ ተርጓሚው አቶ ዮና ቦጋለ ማን ናቸው? ከ60 ዓመታት በፊት በ1950ዎቹ የተረጎመው ይህ መጽሐፍስ እንደምን እስከዛሬ ሳይታተም ከዚህ ደረሰ? አቶ ዘካርያስ ዮና የተርጓሚው የአቶ ዮና ቦጋለ ልጅ ናቸው። ስለ መጽሐፉና ስለ አባታቸው ይነግሩናል።
ዘካርያስ ዮና እባላለሁ። የምኖረው በእስራኤል ሀገር ነው። ባለፉት 47 ዓመት ግድም ወደ እስራኤል ነው የምኖረው። ከዛ በፊት አዲስ አበባ ነበርኩኝ።
መልካም። አቶ ዘካርያስ፣ ለዚህ ውይይት መነሻ የሆነን በአባታችሁ አቶ ዮና ቦጋለ የተጻፈ በአጼ ልብነ ድንግል ዘመነ መንግስት ቀደም ሲል በአባ ፍራንሲስኮ አልቫሬስ የተደረሰ የፖርቹጋል ንጉስ መልእክተኞች በኢትዮጵያ ያደረጉትን ታሪካዊ ጉዞ የሚመለከት በእንግሊዝኛ በሎርድ ስታንሌ ኤልደርሌ የተጻፈና አባታችሁ በ1953 ዓ.ም ወደ አማርኛ የመለሱት መጽሐፍ መሆኑን ይተርካል። እስኪ ስለዚህ መጽሐፍ ይንገሩን። አንደኛ ከ50 በላይ ዓመታት በኋላ ነው ለህትመት የበቃው ወይም የህትመት ብርሃን የማየት እድል የገጠመው መጽሐፍ። ለምን ሳይታተም ይናል ቆየ? እስኪ ስለ መጽሐፉም እርስዎ እንደተረዱት እርስዎ እንደሚያውቁት ጨምረው ባጭሩ ይግለጹልን።
እሺ፣ እንግዲህ መጀመሪያ ለምን እንዳልታተም ይግለጽና ወደ መጀመሪያው ጥያቄ ብገባ ደስ ይለኛል።
መልካም።
እንግዲህ ይሄ መጽሐፍ አባቴ ተርጉመው ለእትም ያዘጋጁት በ1953 ዓ.ም ነበረ እና ወዲያው እንደጨረሱ ለሳንሱር ክፍል አቅርቦት ሳንሱር ክፍል ፈቅዶ ማህተም አድርገው ሁሉን ከጨረሱ በኋላ ማተሚያ ቤት ተልኮ ማተሚያ ቤቶች ደግሞ እንደገና ለሁለተኛ ጊዜ አቀረቡት እና ያኔ ነው እንግዲህ ሊታተም አይችልም ብሎ ደግሞ እንደገና እየከለከሉ።
ምክንያት ተነግሮ ነበር አቶ ዘካርያስ? ለምን እንዳልታተመ ማተሚያ ቤቶቹ ለሳንሱር ክፍሉ ሲያቀርቡ የተገለጸ ምክንያት አለ እንዳይታተም ያሉበት?
እንግዲህ ምክንያቱን የተገለጸላቸው አቶ ተስፋ ገብረስላሴ ናቸው። ተስፋ ገብረስላሴ ማተሚያ ቤቱ እሳቸው ናቸው ሁለተኛ ጊዜ ለማስታወቂያ ሚኒስቴር ያቀረቡት። ያን ጊዜም እንደተባለ እኔ በእውነት ትክክለኛውን መልስ አላውቅም፣ ግን ተከለከለ ብለው አባቴ ሲነግሩኝ እኔ አስታውሳለሁ። ሁለተኛ ጊዜ በደርግ ዘመን እንደዚሁ ቀርቦ ነበረ። ያን ጊዜ ይሄ እንደዚህ አይነት መጽሐፍ ለምን አስፈለገ በጥያቄ መልስ እንዳይታተም መሆኑን መወሰናቸውን የገለጹ ለአባቴ ነው። ምክንያቱም እንግዲህ ያን ጊዜ ደርግ የዚህ ታሪክ ህዝቡ እንዲያውቀው አልፈለገ ይሆናል፣ ወይም ንጉሳዊ ነክ ነገር የሆነ ታሪክ እንዲነሳ አልፈለጉ ይሆናል። እንግዲህ እነሱ ምክንያት ምን እንደሆነ ለማወቅ አልችልም። ከዛ ወዲህ ግን በአሁኑ መንግስት ጥያቄውን ለማቅረብ አልደፈርንም ነበረ። እንደዚህ አይነት ታሪክ ሊጻፍ ይፈቅዳሉ ብለንም አላሰብንም። ብዙ ዘመን ከቆየን በኋላ እንደው አንዳንድ ሰዎች ማንኛውም መጽሐፍ ቢታተም ፈቃደኛ ነው ሲሉን መጀመሪያ ለአዲስ አበባ ዩኒቨርሲቲ አቀረብንላቸው። ከእነሱ ጋር ሳንግባባ ቀረን። እነሱ የፈለጉት አይነት ጥያቄ ለመቀበል ስላልቻለ ቀጥታ በማተሚያ ቤት አሳትመን 3000 የሚሆን መጽሐፍ በአዲስ አበባ ከተማ እየተሰራጨ ነው በአሁኑ ሰዓት። እና ከዚያ ወዲህ ነው እንግዲህ ወደኛ ወደዚህ የመጣ ነው።
ህትመቱ እንደወጣ ነው ወዲህ ወደ ዩናይት ስቴትስ የመጣችሁት እና ባለፈው እሁድም ከአንባቢያን ጋር ያስተዋወቃችሁበት ሰፊ የባለሙያ ውይይት የተካሄደበት።
ልክ ነው፣ ልክ ነው።
አቶ ዘካርያስ፣ ከአዲስ አበባ ዩኒቨርሲቲ ፕሬስ ጋር በአብዛኛውን እንዲህ መሰል ዘመን የጠገቡ ታሪክ ቀመስ የሆኑ ለማህበረሰብ ከፍተኛ ጠቀሜታ ያላቸው መጽሐፍትን ብዛት ያላቸው መጽሐፎችን በማሳተም የሚታወቀው ደረጃውም ከፍ ያለ መሆኑ የሚነገርለት የሚታወቀው የትምህርት ተቋም እንደመሆኑ ጭምር የአዲስ አበባ ዩኒቨርሲቲ ፕሬስ ጋራ ለመስራት ወይም እንዳያትመው ያገዳችሁ ምንድን ነው? እናንተ ልታሟሉ ያልቻላችሁት?
እንግዲህ ለዩኒቨርሲቲ ያቀረብነው የአልቫሬስ መጽሐፍ ብቻ አልነበረም። ሌላም የአባታችን ዮና ቦጋለ የህይወት ታሪክ ጽፈን ነበረ እና እሱንም በዩኒቨርሲቲው እንዲታተም ነበረ ፍላጎታችን። እና አንድ ጥያቄ ያቀረብንላቸው እኛ ይህንን መጽሐፍ የአባታችን ባዮግራፊ ስናወጣ ዋናው ዓላማ በአማርኛ ብቻ እንዲታተም ሳይሆን በሌሎችም ቋንቋዎች በዕብራይስጥ፣ በእንግሊዝኛም እንዲታተም እንፈልጋለን እና ይህን ብናሳትም እሳ ብለን ስንጠይቃቸው ይህንንማ ካለኛ ፍቃድ አንድ ጊዜ ስምምነቱን ከፈረምን በኋላ ካለኛ ፍቃድ ልታሳትሙ አትችሉም አሉ። እንዴት ነው አሁን ታዲያ እንዴት ነው ተፈቅዶልና አላችሁ አትፈቅዱልንም ስንል መጀመሪያ እንፈራረምና ከዛ በኋላ ነው እና ይሄ ትንሽ ዋላ የሚያከራክር ነገር ደረጃ ላይ የሚያደርስ ነገር ስለሆነ በነሱ መንገድ ባንሄድ ይሻላል በማለት ነው የተወነው። የአዲስ አበባ ዩኒቨርሲቲ
የቅጂ ባለመብትነት የሚባለው ኮፒራይት የሚባለውን አንድ ጊዜ ከአዲስ አበባ ዩኒቨርሲቲ ፕሬስ ጋር ከፈረማችሁ በኋላ በሌሎች ቋንቋዎች ተርጉማችሁ በዕብራይስጥና በእንግሊዘኛ ለማሳተም ብትፈልጉ የአዲስ አበባ ዩኒቨርሲቲ ፕሬስ በዛ መልኩ ሊስማማ የሚችለው ከተፈራረማችሁና ከዚያ በኋላ ሁኔታውን አጢኖ መሆኑን ሲነግራችሁ ኋላ ላይ አነታራቂ ነገር ሊነሳ እንደሚችል በመስጋት ነው እንጂ ሌላ ምክንያት የላችሁም።
አዎ እንግዲህ የምንም የድብቅ አይደለም የኛ ለራሴ በእስራኤል ሀገር ስለምኖር አብዛኛው የዚህ ታሪክ ያቶ ዮና ቦካለ ታሪክ ለማወቅ የሚፈልጉ የእስራኤል የሚገኙ ኢትዮጵያኖች ናቸው።
ቤተ እስራኤላውያን
ከዛ ውጪ በኢትዮጵያ ፈላጊ እንዳለው እኛ አናውቅም። እንግዲህ እኔም ከወጣሁኝ ወደ 50 አመት እየተጠጋኝ ስለሆነ በኢትዮጵያ ስርዓቱ እንዴት እንደሆነ ያገሩ ህዝብ ፍላጎት ምን እንደሆነ ለማወቅ ትንሽ ይቸግረኛል። ግን እኛ ኢትዮጵያም ፍላጎት ካላቸው እዛም ቢቀርብ በጣም ደስ ይለናል እንጂ አይከፋንም። ትንሽ ከነሱ ጋር ተግባባ ነው በዚህ ነው። ያልባሬሱ አላከራከረንም።
ያን ትርጉም የፈለጋችሁት አባታችሁ ቀደም እንደገለጻቸው በእስራኤል እንደሚኖሩት ኢትዮጵያውያን ሁሉ በዚህ ጭብጥ ቤተ እስራኤላውያንን መግለጼ ነው። አባታችሁም ቤተ እስራኤላዊ በመሆናቸው የቤተ እስራኤላውያን ታሪክም አካል እንደመሆኑ አንባቢያን ለዘፍ ፍላጎት ያላቸው ብዙዎች በእስራኤል መኖራቸውን ከግምት አስገብተው የሚያወሩኝ የአባቶን የግል ታሪክ የሚመለከተውን ሌላውን መጽሐፍ ነው።
አዎ ልክ ነው።
መልካም። አቶ ዘካሪያስ ከህትመቱ ሳንሱርን የተመለከተው ከቀደመው ጥያቄ ከ50 ዓመታት በላይ ይሄ መጽሐፍ ለንባብ ሳይበቃ የቀረበት በታሪክ ተመራማሪዎችና አጥኚዎች ዘንድ ባለፈው እሁድ መጽሐፉ ለትውውቅ በበቃበት ወቅት ከፍተኛ ግምት የተሰጠው በአጻጻፍ መንገዳቸው በ6 ዓመት የኢትዮጵያ ቆይታቸው አባ ፍራንሲስኮ አልቫሬስን ማለቴ ነው እንደተመለከቱ የጻፉት የኢትዮጵያን የዛን ዘመን ሁኔታ መግለጽ ብቻ ሳይሆን ለዛሬም ከፍ ያለ አንድምታ የተባለው መጽሐፍ ነውና እየተመለከትን ያለ ነው። እርሶ ስለ መጽሐፉ ይዘት ከዚህ ሁሉ ጊዜ በኋላ ለህትመት ስለበቃው የአባቶ መጽሐፍ በርግጥ እንደ ልጅነቱ የተለየ ሊሆን እንደሚችል ይገባኛል። ግን በርሶ ግምገማ ይሄን መጽሐፍ እንዴት ተመለከቱት?
እኔ በእውነት የአባቶ መጽሐፍ አሁን ታትሞ ለአንባቢዎች፣ ለወገናችን፣ ለኢትዮጵያ ሕዝብ፣ ለአዲሱ ትውልድ በመቅረቡ በጣም በጣም ደስታ ነው ይሰማኝ። በጣም የሚያኮራ ነገር ነው። ምክንያቱም እኔ መቼም ለኢትዮጵያ አሁን አንዳንድ ለሚሰራው የሚነገረው አንዳንድ ነገሮች ሁሉ አዲስ አይደለሁኝም እና ብዙ ጥያቄዎች በተነሱበት በአሁኑ ጊዜ ብዙ የሚያከራክሩ ነገሮች በተነሱበት የኢትዮጵያ ታሪክ መቼ ተጀመረ፣ በዚህ ዓመተ ምሕረት ነው፣ በዛ ዓመተ ምሕረት ነው በሚባልበት ጊዜ ይሄ መጽሐፍ በመቅረቡ ከ50 ዓመት በኋላ ይሄ በጣም በጣም የሚያስደስት ነገር ነው። ለጥያቄው ለሚነሱ ጥያቄዎች ሁሉ የአባ አልቫሬስ መጽሐፍ ትክክለኛውን መልስ ነው ለህዝቡ የሚያቀርበው። መረጃ የሆነ መሰረት ያለው መጽሐፍ ነው ብዬ ነው የምገምተው። ምናልባት አልቫሬስ መጽሐፉን ሲጽፉ የዕለት የዕለቱን ማስታወሻቸውን መጻፋቸው ይሆናል። ነገር ግን ያ ስር የያዘ መሰረት ያለው እውነተኛው ግልጽ ያለ የኢትዮጵያ ታሪክ ከዛ ነው የሚጀምር የኛ ታሪክ። ከዛ ፊት ምናልባት በየቤተ ክርስቲያኑ በየአድባራቱ በዛ የተጻፉ በግዕዝ ቋንቋ ምናምን የተጻፉ ብዙ ታሪኮች ሊኖሩ ይችላሉ። ግን እነዛም ቢሆን ብዙዎቹ የወጡ አይመስለኝም እኔ እንደምገምተው። ግን ይሄ በውጭ ሀገር ጸሐፊ የተጻፈ መጽሐፍ ትክክለኛውን ነገር ገልጾ በማከራከር ሁኔታ ነው ያቀረቡት። እሳቸው የወገን ተለይ የውጭ ሀገር ባድ ስለሆኑ የዚህን ታሪክ ላሳምረው የዚህን ታሪክ ላጥፋው ብሎ የተነሱ ሰው አይደለም።
ገለልተኛ ሆነው የጻፉት በመሆን የዚህን መጽሐፍ ጠቀሜታም ሆነ የታሪኩን ትክክለኝነት ከፍ ያደርገዋል ነው የሚሉን?
አዎ ልክ ነው።
መልካም።
እዛ ነው የምገምተው።
መልካም አቶ ዘካርያስ የዚህ መጽሐፍ ታሪክ ምንም እንኳን ከ400 አመት በላይ ወደ ኋላ የሚወስድም ቢሆንም በዚያች ጥንታዊት ኢትዮጵያ የነበሩ ሁኔታዎችን ቀደም ብሎ እርሶ እንደገለጹት በእኚህ ቄስ የ6 አመት የኢትዮጵያ ውስጥ ጉዞ የመንግስታት ግንኙነትና ሌሎች ተዛማች ጉዳዮች በስፋት የሚተነተኑበት እንደ ተመልካች እንደ ታዛቢ እንደ ነጻ ሰው ታሪኮችን የሚያነሱና የሚጥሉበት ያለ ብዙ ትችትና ጫና ያዩትን በቀጥታ ያሰፈሩበትን ከታሪክ ምሁራኑ ጋር ኋላ ገፋ አድርገን እንመለከታለን። እስኪ ቀደም ብለን ጀምር አድርገናል ስለ አባቶ ይንገሩን። በዚህ ታሪክስ እንዴት ተሳቡ አባቶ አቶ ዮና 50 አመታት በፊት ይህን መጽሐፍ ለመተርጎም ምን አነሳሳቸው? ሶስ ከሚያውቁት እስከ ተረዱት ድረስ በመግቢያው ላይ ተጻፉ የተወሰኑ ጥቦችን የተጓሚው ያቶ ዮና ቦጋለን አስተያየት አይቻለሁ። አባቶ ለምን ይሄን መጽሐፍ ለመጽሐፍ ተነሳሱ? ምን ይሳባቸው ይመስሎታል? አቶ ዘካርያስ ዮና ለዚህና ለቀሪው ጥያቄዎች ከሚሰጡት ምላሽ ጋር በቀጣዩ ራዲዮ መጽሔት ይመለሳሉ። አሁን ግን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልን።
Kishin bawa kutsitsin konji anjin zeyi konji anjin zeyin dawai kubiye konji jiba kishin konji jiba kishin bawa kutsitsin konji anjin zeyi konji anjin zeyin dawai kubiye kishin bawa kutsitsin konji anjin zeyi konji anjin zeyin dawai kubiye konji jiba kishin konji jiba kishin bawa kutsitsin konji anjin zeyi konji anjin zeyin dawai kubiye
ወንጀል ይላል ዜማው አዲስ ጉርሜሳ ነው ድምጻዊው ያን ጊዜ በሚርስ የአንጋፋው ድምጻዊ ማህሙድ አህሙድ 13 ዘፈኖች ተካተቱበት ቪዲዮ ላይ ነው ያገኘነው ማህሙድንና ወጣቱን ድምጻዊ አዲስ ጉርሜሳን ተሌላ ጊዜ እናነጋግራለን።